ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 25 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችን ይከተላል። በዚህም ክፍል 1 ፕሮግራማችን ይጠናቀቃል።
ሐሙስ ሚያዝያ 24 ቀን 2011 ዓመተ ምህረት በአማራው ክልል በሚገኙ የተለያዩ ከተሞች ሰላማዊ የተቃውሞ ሰልፎች ተካሂደዋል። ከማለዳ ጀምሮ በጎንደር፣ በባህር ዳር፣ በደብረ ማርቆስ፣ በመረአዊ፣ በደጀንና በሌሎች ከተሞች የተካሄደው ሰልፍ ሰሞኑን በቤንሻንጉል ጉሙዝ ክልል ፓዊ አካባቢ በአማራ ተወላጆች ላይ የደረሰውን ጥቃት በጽኑ ያወገዘ ሲሆን በአገዛዙ ላይ ያለውን ከፍ ያለ ተቃውሞ ገልጿል። የተደረጉት ህዝባዊ ሰልፎች የተዘጋጁት በአማራ ወጣቶች ማህበር ሲሆን በሰሜን ሸዋ፣ በከሚሴ፣ በአጣዬና በሌሎች ቦታዎች በምዕራብና ማዕከላዊ ጎንደር፣ በቤንሻንጉል ጉሙዝ፣ በራያ ቆቦና ሌሎችም አካባቢዎች ሲከሰቱ የቆዩ የጸጥታ መደፍረሶችና በአማራ ተወላጆች ላይ የደረሱ ጥቃቶች እንዲሁም በቤንሻንጉል ጉሙዝ ከሰሞኑ የተቀሰቀሰው ግጭት ያስከተለው ሞትና መፈናቀል ለሰልፎቹ መጠራት ምክንያቶች እንደሆኑ ተነግሯል። ከተያዙት መፈክሮች መካከል አማራ በመላ ሀገሪቱ በአማራነቱ እየተደረገበት ያለው ስቃይ በአስቸኳይ ይቁም፣ የአማራን ማንነት መካል የአማራዎችን ህይወት ከማጥፋት የማይተናነስ ወንጀል ነው፣ አትግደሉ ብለን ወደ አደባባይ የወጣ ነው የመጨረሻ ሰላማዊ ትግላችንን ለማድረግ እንጂ ከእናንተ የምንጠብቀው ኖሮን አይደለም፣ የሰላም በሮች ሲዘጉ የጦርነት በሮች ይከፈታሉ፣ በራያ በወልቃይትና በመተከል የሚደረገው የአማራን ዘር የማጥፋት መንግስት ካላቆመ በራሳችን መንገድ ለማስቆም እንገደዳለን፣ የታገልንለት ለውጥ ይኮነ የለውጡ ባለቤቶች የሚለውን ማረጉ ሰዱና የተጠቂዎች መዝገብ ላይ አስሩን፣ ህገ መንግስቱ አማራን አይወክልም፣ የጠቅላይ ሚኒስቴር አብይን የሰላም ስብከት ከይሁዳ ሰላም ታለይተን አናየውም፣ በአጣዬ በከሚሴ እንዲሁም በመተከል ለደረሰብን ጭፍጨፋ ፍትህን ከመንግስት ሳይሆን በነፍጣችን ማግኘት እንዳለብን ተረድተናል የሚሉ ይገኙባቸዋል። በተመሳሳይ ዜና በትናንትናው ቀን በአፋር ክልል በሚገኙ የተለያዩ ከተሞች የተቃውሞ ሰልፎች ተካሂደዋል። በድካሂና በገዋኔ፣ በበርሃሌና በሌሎች ከተሞች በተካሄዱ ሰልፎች ዜጎች የሚደርስባቸውን ግድያና በደል በመቃወም ድምጻቸውን አሰምተዋል። ከተያዙት መፈክሮች መካከልም በየቤታችን የሚደረግብን ሞት ይብቃ፣ አሸባሪዎች ከሀገራችን ይውጡ፣ ከእንግዲህ ይቁም ብለን አንሰለፍም የሚሉ ይገኙባቸዋል። በቀድሞ የሶማሌ ክልል ፕሬዝዳንት በነ አብዲ መሐመድ አብዲ ኢሌ መዝገብ ተጨማሪ ሁለት ሰዎች በቁጥጥር ስር ውለው በትናንትናው ቀን ፍርድ ቤት ቀርበዋል። ከጥቂት ወራት በፊት በሶማሌ ክልል ለደረሰው መጠነ ሰፊ የዜጎች ግድያና የንብረት መውደም ወንጀል ተጠያቂ በመሆን ወንጀል ፈጽመዋል የተባሉ 47 ክስ የተመሰረተባቸው ሲሆን አብዲ ኢሌን ጨምሮ 6 የሚሆኑ ሰዎች ታስረው ክሳቸውን እየተከታተሉ ናቸው። በዛሬው ቀን አባስ መሐመድና ሻለቃ አብዱላሂ የተባሉ ተከሳሾች ታስረው ፍርድ ቤት የቀረቡ መሆናቸው ከፍርድ ቤቱ አካባቢ የተገኘው ዜና ይገልጻል። በተባበሩት መንግስታት ድርጅት ስር የስደተኞች ጉዳይ ኮሚሽን ረቡ ሚያዝያ 23 ቀን በሰጠው መግለጫ በጋምቤላ አካባቢ ያካሄደ ያለውን አገልግሎት ከሰኞ ሚያዝያ 22 ቀን ጀምሮ ያቋረጠ መሆኑን ገልጿል። ተቋሙ አገልግሎቱን ለማቋረጥ የተገደደው በአካባቢው የጸጥታ መጓደል በመከሰቱና እንዲሁም ሰላማዊ ሰዎችና የእርዳታ ሰጪ ድርጅት ሰራተኛ የነበረን አንድ ግለሰብ በመግደላቸው ነው ብሏል። በአሁኑ ወቅት አገልግሎቱ በአካባቢው ሰዎች የሚካሄድና የተወሰኑ መሆኑን ገልጿል። ተቋሙ ስለተፈጠረው የጸጥታ ችግር ዝርዝር ማብራሪያ ያልሰጠ ቢሆንም ከጥቂት ጊዜ ወዲህ በአካባቢው የተፋፋሙ የመጡ የጎሳ ግጭቶች በርካታ የሰው ህይወት ማጥፋታቸውና መጠኑ ከፍተኛ የሆነ ንብረት ማውደማቸው ይታወቃል። በአዲስ አበባና በዙሪያው ከሚገኙ 167 የግል ትምህርት ቤቶች መካከል 46 የሚሆኑት የተለያዩ ህጎችን ጥሰው ሲሰሩ መገኘታቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። በግል ከፍተኛ የግል ትምህርት ቤቶችና ተቋማት ላይ በተወሰደው ፍተሻ 46 ትምህርት ቤቶች ህግ ጥሰው ተገኝተዋል። ከነዚህም ውስጥ 27 ትምህርት ቤቶች ያለ እውቅና ፍቃድ ተማሪዎችን መዝግበው ሲያስተምሩ የተገኙ ሲሆን አራቱ የሚሆኑት ደግሞ በርቀት ፍቃድ የመደበኛ ትምህርት በመደበኛ ፍቃድ ደግሞ የርቀት ትምህርት ሲያስተምሩ የተገኙ ናቸው። የእውቅና ፍቃድ ሳያሳድሱ የተገኙና ያልተሰጣቸውን የደረጃ ስያሜ ይዘው ሲሰሩ የተገኙ እንዳሉም ለማወቅ ተችሏል። ለለቱ ያስናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች እንደምን አላችሁ? የዛሬው ደብዳቤ የኃይል አስተላለፈን አስመልክቶ ሲሆን የውሃ ላይ ኩበቶችንም ቢናችሁን ለዩ ብሎ ለማለፍ ጭምር ነው። በኢትዮጵያ ውስጥ ሁለት የተለያዩና ተጻራሩ የቆሙ የፖለቲካ አመለካከቶች አሉ። ፍጥጫው በሁለቱ ካምፖች ማለትም ብሔራዊ ፖለቲካ በሚያካሂዱት የአንድነት ኃይሎችና ክልል ማተባቸው በሆነ የጎሳ ፖለቲከኞች ነው ማለት ነው። በመሰረቱ አገራዊ ፖለቲካ ኢትዮጵያንና ኢትዮጵያዊነትን ማዕከል አድርጎ የመነሳት ይዘትና ጸባይ ስላለው ለብዙሃነት ምቹ ነው። አገራዊ ወይንም የዜግነት ፖለቲካ የኢትዮጵያን ህዝብ አንድነትና ሉዓላዊነት ያለምንም ቅድመ ሁኔታ ተቀብሎ የዜጎችን እኩልነት መሰረት አድርጎ አንድነትን ፈጥሮና የህግ የበላይነትን አስከብሮ የአገሪቱን እድገትና ብልጽግና ወደፊት የማስቀጠል ችሎታው ሰፊ ነው። በሌላ በኩል የጎሳ ፖለቲካ በይዘቱም ሆነ በቅርጹ አናሳና ጠባብ በመሆኑ ለታላቁ የኢትዮጵያ ሕዝብ የሚመጥን ሪዮት ዓለም አለመሆኑን ሰፊው ሕዝብ ራሱ ባገኘው አጋጣሚ ሁሉ እየተናገረ ይገኛል። በአንጻሩ የጎሳ ፖለቲካ ከሀገራዊ ፖለቲካ ይዘትና ቅርጽ አንጻር ሲመዘን በጣም ጠባብና ንፉግ የሆነ አግላይና ጎዶሎ አመለካከት ነው። ወጤቱም አፍራሽና ፈራሽ ሆኖ የህዝባችን ባህላዊ ታሪካዊና ሰባዊ እሴቶችን በአይናችን እያየን ይዟቸው እየጠፋ ይገኛል ብንል ማጋነን አይሆንም። የጎሳ ፖለቲካ ሰውን እንደ ሰው ሳይሆን ሰውን እንደ እንስሳ በክልል የማጠራባዘ የተጠናወተው በጣም ኋላ ቀር የሆነ የድንጋይ ዘመን አስተሳሰብ ነው። የጎሳ ፖለቲካ ላለፉት 28 ዓመታት በተግባር ተፈትኖ ባሳየው ወጤቱ ለኢትዮጵያ ህዝብ የማይመጥን በመሆኑ ህዝቡ ራሱ አክንትፍ ያለው ጉድፍ መሆኑን ሁላችንም የምናውቀው ሀቅ ነው። ጎሳኝነት በተፈጥሮ ሁለንተናዊ ለሆኑ ብሔራዊና ዓለም አቀፋዊ አመለካከቶች የማይመች ዘባተሊያ አመለካከት ነው። ለጎሳ ፖለቲከኞች ዋና ቅድመ ሁኔታ ሌላ ሳይሆን በመብት ስም አገርን ማፍረስ ብቻ ነው። ለዚያም ነው ሁላቸውም እስከ መገንጠል የምትለዋን አሸንክተው በአንገታቸው አጥልቀው የሚዞሩት። ይህን ካልኩ በኋላ ለመሃል ሰፋሪዎች ደግሞ ጥያቄ አለኝ። ከሻቢያ ከኦነግና ከወያኔ ጋር ወግኖ ለኢትዮጵያ አንድነትና ለህዝባዊ ሉዓላዊነት ዘብ ከቆመው ኃይል ጋር ግንባር ሆነ ሌላ አይነት የሥራ ግንኙነት እንዴት ሊታሰብ ይችላል? ዛሬ የኤርትራ ነጻነትና ሉዓላዊነት ጠበቃ ቆመው የሚከራከሩ ምርኮኞች ትናንት ለኤርትራ መገንጠል ደማቸውን ካፈሰሱትና ብዙ የትግራይ ወጣቶችን ከገበሩት ወያኔዎች በምን ይለያሉ? ትናንት ከወያኔ ጋር እጅና ጓንት ሆነው ሲሰሩና አስረሽ ምቹ ሲሉ ከርመው ዛሬ ደግሞ ወደ አዲሱ ሹም ያውም ወያኔ መርጦ ወደ ሾመው ሹም ጓዳ ጥልቅ ያሉት የወተት ዘንቦች ሰልፋቸው ከማን ጋር ነው? መልሱ አልሸሹም ፈቀቀሉ ቀልቀሎም ፍልቻ ፍልቻም ቀልቀሎ እንላቸዋለን። ሰልፋቸው ኢትዮጵያን ለማጥፋት ከቆሙ ጸረ ኢትዮጵያ ኃይሎች ጋር ነውና ኢትዮጵያንና ህዝባችን በመክዳት ረገድ የክህደትን ክብረ ወሰን ጥሰዋልና ማን ብለን እንጥራቸው ነው ጥያቄው። በሄዱበትና በበሉበት የሚጮሁ ለማዳ ውሻዎች ወይስ እነሰማይ ጠሩ በዋሉበት ፈሰው በሄዱበት የቀሩ የቁራ መለክተኞች? ድሮም ቢሆን ዛሬ በሁለት ቢንዱዋ መብላት የለመደባቸው መሃል ሰፋሪዎች መሆናቸውን እናውቃለን። ከግልም ሆነ ከፖለቲካዊ ህይወታቸው አንጻርም ስናይ ከህብረ ብሔራዊ ድርጅት ወጥተው ወያኔን ሲያጅቡ የአንድነቱን ጎራ እንደ ጭድ ሰብስበው እንደ ጤፍ ነዶ ሲበትኑት ወይም ውጭ ወጥተው ደግሞ ዲያስፖራውን አተራምሰው ካበቁ በኋላ ወደ ሻቢያ ሄደው ነጻነት የጠማውን ህዝብ በውሸት ፕሮፓጋንዳ ሲያማልሉት የውሸት ተስፋ ሲነግቡትና የአንድነቱን ጎራ ጥግ ለማስያዝ ሌት ተቀን ሲባዝኑ ከቆዩ በኋላ ይኸውና ዛሬም ከአዲሱ ሹም ጋር ሆነው በለውጡ ላይ አፈር እየነሰነሱበት ይገኛሉ። ትግል በጥገኝነት፣ ትግል በደሞዝ፣ ትግል በውሸት፣ ትግል በአጉል ተስፋና ቀነቀጠሮ ሲጧጧፍ ያየነው በእነርሱ ብቻ ነው። የአርበኝነት መታወቂያ ወረቀት በዶላር ሲቸረቸርና ገበያው ደርቶ መንጋውም ሲቸርና ሲቸረቸር ያየነበት ዘመን ገና አሻራው አልደረቀምና መመስከራችን ይቀጥላል ማለት ነው። ዛሬ ተመረው ወደ ሊናቸው ይመለሳሉ ስንል ጭራሹኑ አምረረው ከዘረኞች ጋር ወግነው በፈረደበት አማራና ኢትዮጵያዊነት የጭቃ ጅራፋቸውን ሲያጮሁ ያየን ዝም ማለት ይከብደናል። የባህር ዳር ተሞክሯቸው የቀጣዩ የፖለቲካ ህይወታቸው መጀመሪያ እንጂ መጨረሻ ዓለሙን ሊያውቁት ይገባል እንላቸዋለን። ካለፉት አሉታዊ ተሞክሯቸው ተምረው ስማቸውን ማደስና ህዝባችንን መካስ ሲገባቸው ጸረ ኢትዮጵያ ኃይሎችን ማጀብና አብሮ ከነሱ ጋር ማድ መቁረጡና ለሀገራችን ውድቀት መደገሱ አያዋጣም ነው ሊሰመርበት የሚገባው ዋናው መልእክት። የዛሬውን አያርገውና እንደ ትናንቱ ኢትዮጵያ መንግስት ቢኖራት እኮ ሀገርን የሀገረን አንድነት ሉዓላዊነትና ብሔራዊ ጥቅምን ፍላጎትና ደህንነትን ከሚጻረሩ ኃይላት ወይም ስብስብ ጋር አብሮ ማድ መቅፋትና ውል መፈራረም በራሱ በአገር ክህደት ወንጀል የሚያስጠይቃቸው ጉዳይ ነበር። በጠራራ ፀሐይ ቀጥተዋልና ክህደት ፈጽመዋልና ቀጣዩ እጣ ፈንታቸው ከነሻቢያ ከኦነግና ወያኔ ጋር መሆኑ አይቀሬ ነው። እጣ ፈንታቸው እንደ ሻቢያ ኦነግና ወያኔ በአገርና በህዝብ ፊት ግርማ ሞገሳቸው ተገፎ የውርደት ማቅለብተው መኖራቸው ሳይታለም የተፈታ ሀቅ ይሆናል። ማለትም ለወደፊቱም ታሪክ ሻቢያን ኦነግና ወያኔን በሚታቀምጥበት ተርታ እንደምታሰልፋቸው ፍጹም አንጠራጠርም። ከዚያም በላይ ያቋቋሙት ቴሌቪዥን ቢሆን ለኢትዮጵያ ህዝብ አይንና ጆሮ የማይጥም የነ ኦነግና የነ ሻቢያ አካል ጎዶሎ ካርታና ባንዲራ ማስታወቂያ ጥቁር ሰሌዳ ሆኖ ቀርቷል። አገር ሲያረጅ ጃር ሲያፈራር እንዲሉ እንደ በቀቀን የሚጮሁ ባለመንታ መላስ ጋዜጠኞቻቸው ብሔራዊ ክህደትን በታክቲክና ዘመናዊ ዲፕሎማሲን ለእፍኝ ሙሉ ጥይትና ለሰባራ ጠመንጃ ብለን ብሔራዊ ማንነታችንን ክደን ለሻቢያ እንድንደራደር ለይ ተቀን ሲወተውቱን የነበረ በእነርሱ ቀጭን ትዛዝ መሆኑን እናውቃለን። አንድ ቁና ገብት በአንድ ቁና ወርቅ እንድንለውጥና እንድንጃጃል ሲሰኩን ከከረሙ በኋላ የህዋዛቸውን ጠቅለለው ወደ አዲስ አበባ ጥለውን ተሻምተው ሲገቡ ለማየት በቃን። አልፎ ተርፎም ሻቢያ ለኢትዮጵያ አሳቢ ለባንዲራዋና ዳር ድንበሯ ተቆርቋሪ መሆኑን ሳያፍሩ ሽንጣቸውን ገትረው መከራከር ብቻ ሳይሆን ለሻቢያ ጠበቃ ምስክርና ዳኛ ሆነው በመስተየም አፋችንን ለማዘጋት ያልፈነቀሉት ድንጋይ ያልባጠጡት ቃጥኛ ነበራቸው። በተጨማሪም ኦነግን ባለሚንጫውንና የኦነግን ባንዲራ ለአዲሱ የኢትዮጵያ ትውልድ እንደ አንድ ታሪካዊ ግዴታ ነበር ሲግሱት የከረሙት። መቼም እንደነሱ ለዘረኞቹ ባለውለታ ይኖራል ተብሎ አይገመትም። የሚያበሽቀው ግን ይህን ሁሉ አፍራሽ ቅስቀሳና ፕሮፓጋንዳ ሲያስኬዱት የከረሙት በኢትዮጵያ በሰለጠነ ፖለቲካ በዲሞክራሲና በእኛ ስም መሆኑ ነው። አገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ሆነና ነገሩ ዛሬ ኢሃፓዎች ሳይሆኑ እነ ኢሳያስ ባለሜንጫው ሌንጮለታና ዲማነጎ የክብር እንግዳ ሆነው አዲስ አበባ ገቡ። ጋዜጠኛ ይሁኑ ወይንም ባተሌ ካድሬዎች ገና የታወቀ ነገር ባይኖርም እየተከፈላቸውና እየታዘዙ እንደሚቀባጥሩ ግን በእርግጠኝነት መናገር ይቻላል። ካድሬም ተባሉ ጋዜጠኛ ለጠላት ካደሩ የወል ስማቸው ያው ካሃዲ ነው። ዋናውና የተሻለ ስብናለው ተብሎ ይገመት የነበረው ጋዜጠኛም አዲስ አበባ ከገባ በኋላ በክህደትና በቅጥፈቱ ሌሎችን በልጦ ቁጭ ብሏል። ነገሩ እየገፋ ሲመጣና ወሳኝ ዘመን ሲደርስ ወራቸውን ከህዝብ ጋር ያስተካከሉ ያሉትን ጋዜጠኞች አይዟችሁ መባል እንዳለባቸው ሆኖ ማለት ነው። ድሮም በአሜሪካ የተለያዩ ግዛቶች እየዞሩ ኢሳያስና ሻቢያ ኢትዮጵያን ለመታገድ ከጎናችን ቆመዋል፣ ነጻነታችንን ለማግኘት ወያኔዎች የሞቱለትን የሻቢያን መንግስትንና የኤርትራን ሉዓላዊነት ማወቅ መቀበልና ማክበር እንዳለብን ይሰብኩን ነበር። ወያኔዎችም እኮ የሞቱት ለኤርትራ ነጻነት እንጂ ለኢትዮጵያ አንድነትና ሉዓላዊነት አልነበረም ነውና ታዲያ ከወያኔ ጋር ያላቸው ልዩነት ምን ይሆን? የወያኔን ኮቴ ተከትሎ ከሻቢያ አጥር ግቢ ዘሎ መግባትና የኢሳያስን እግር ማጠብና በሉ ግቡ ብሎ ሲያዛቸው ደግሞ ጓዝን ጠቅሎ ወደ አዲስ አበባ መግባት ምን ይባላል? ዘወር ብለው ደግሞ በሻቢያ የተበላሸውን አፋቸውን ሳያሟሹ የኢትዮጵያ አይንና ጆሮ ነን ይሉናል። ታዲያ ዘመኑ ነው ወይስ ሰው የተበላሸው? ጃን ብለን ብንጠይቅ ምን ያስገርማል? ክራር እንደ ቅኝቱ ይጮሃል እንዲሉ ተመረታቸው ከሻቢያ ጋር ነበርና ነውና ኢትዮጵያን የሚያዩት ከሻቢያ በተዋሱት መነጽር ነበር ነው። በጣም የሚያሳዝነው ደግሞ ሻቢያንና ወያኔን እንደጃቸው ጣት አድርገው የሚያውቁት ዜጎች ተቀምጠው ሳይጠሯቸው አቤት ሳይልኳቸው ወዴት በሚሉ ጨቅላ ግለሰቦች ትንተበክ ነው። ያን ትውልድ ያጤኗል። ያ ትውልድ በነበረው የጋለ የትግል መንፈስ አንቱ የተባለ ለኢትዮጵያ በነበረው ህልም ምኞትና ራይ ከማንም በፊትና በላይ የጎላ ሚና የተጫወተ ለመሆኑ ወዳጅ አይደለም የሻቢያና የውያኔ ቁንጮሽ ሳይቀሩ የመሰከሩለት ሀቅ ነው። መቼም ይሁን መቼ የዚያ ትውልድ ፈርጦች የሀገራችን የቁርጥ ቀን ልጆች ናቸውና እነርሱን አልፎ መሄድና ገፍቶ ለማለፍ መሞከር በታሪክ የሚያስጠይቅ ነው። ምክንያቱም የዛ ትውልድ ማንነቱ ኢትዮጵያዊነቱ ነበር። ነውናም በማንነት ጥያቄ ላይ የሰና ልቦና ቀውስ ውስጥ የገቡ ጠባብ ብሔርተኞችና ሰገንጣዮች ሁሉ ባላንጣዎቹ ናቸው። ወያኔም ወደ ጓሮ ሲነጉት ሻቢያም እንደለመደበት ለኢትዮጵያ ባለው ጥላቻ ልቡ ተሰውሮ ልሳኑን ተቀይሮ አረብኛ እንጂ አማርኛ አልችልም ብሎ በባዕድ ሀገር ቋንቋ ሲወላተፍ ዘመን አስቆጥሯል። ሱዳንን ሲጎበኝ በአረብኛ አዲስ አበባ ሲጋበዝ በእንግሊዘኛ የሚወላተፈው ራሱን በመሸጡና በኢትዮጵያውያን ላይ ያለውን ንቀቱንም ለማሳየት ነው። ዛሬ እነኚህን ማፈሪያና የታሪክ አተላዎች ሁሉ የተጋፈጠው ያ ትውልድ በህይወት እያለ እዚህ ግቡ የማይባሉ ኩታራ ካድሬዎችና ወያኔ አፈልጥሎ ያሳደጋቸው ግልገል ሹሞች ሻቢያንና ቁንጮን ቅባቅዱስ ቀጥተው መላክ ሊያደርጓቸው ትንሽ ሲቀራቸው ተቀምጦ ማየት በራሱ ሞት ነው። ዘመን ያመጣውን ዘመን እስኪሽረው በሚል ፈሊጥ የምናጥፈው ሳይሆን መዳኒቱ ዘመኑን ያበላሸውን ዘረኝነትና የጥገኛ ፖለቲካን እድሜ ባጭር ማሳጠር በሚለው ብሂል ነው የምንዘጋው። ለሻቢያዎች ያለን መልእክት ኢትዮጵያዊነታቸውን ክደው አረብ ነንና የአረብ ሊግ አባል ነን ይበሉ እንጂ ነብር ሽንጉርጉርነቱን ኢትዮጵያዊነቱን ሊለውጥ ከቶ አይቻለው ምንላቸዋለን። አንድ ያጣ ጎመን ሆነው የመቀጠል መብታቸውን ግን እናከብራለን። ለጋዜጠኞቹ ያለን መልእክት ለሻቢያ ፍራሽ አዳሽ መሆን ጋዜጠኝነት ተብሎ ከተቆጠረ ጋዜጠኝነት ባፍንጫችን ይውጣ እንላቸዋለን። ለግልገል ሹሞች ያለን መልእክት ለኢትዮጵያና ለኢትዮጵያ ህዝብ የሻቢያውን ቁንጮ የክብር እንግዳ አድርጎ በክብር መቀበል በራሱ ታላቅ ብሔራዊ ውርደት ነው። ታሪክና ትውልድ ይቅር የማይለው ብሔራዊ ውርደት። ስለሆነም በአገር ክህደት ወንጀል ልክ እንደ ራሱ እንደ ሻቢያ ኦነግና ወያኔ መጠየቅ ነው ያለባቸው። መወለድ ቋንቋ ነው እንዲሉ በመወለድ ከሆነ ሁላችንም የአንድ መንደር ልጆች ነን። ዳሩ ግን የተለያየ ነው በአላማ ሲሆን እነርሱ ደግሞ እንደ ዛሬዎቹ መንገደኛ ጋዜጠኞችና ዘመን አመጣሽ ግልገል ሹሞች በማንነት ጥያቄ ላይ ሲያሟርቱ እንደ ሌሊት ወፍ ማንነታቸውን ተዘግዝቀው ሲመለከቱና ኢትዮጵያዊነትን ሲያወግዙ ጣቡ ተጀመረ። ይህን ሀቅ በላጲስ አስተቶ ለሻቢያ የመቶ አመት የቤት ስራ መቀጠር ለፈለገ ግልገል ሹሞችና ወዶ ገብ ጋዜጠኛ ቅንጣት ያህል ክብር ሊኖረን አይችልም። ያይት ንስክሯ ድንቢት እንዲሉ ስልቻም ቀልቀሎ ቀልቀሎም ስልቻ ነው። በአንዳ ሁለት ምላስ እንዲሉ በአንድ በኩል ለኢትዮጵያ ቆም ያለው በሌላ በኩል ደግሞ አውራ ጠላታችን ሻቢያን ማንቆለባበትና ማጀብ ብሎም በርሱ መማልና መገዘት የተምታታ አቋም ነው። የመጨረሻም ጥያቄ ይህ ነው። ትናንት የሻቢያውን ቁንጮ ግሬ ሳሙት ጋዜጠኞች ከአስመራ መሳሪያ አስረክቦ የገባው ደላላ ፖለቲከኛና የሻቢያን ቁንጮ የክብር እንግዳ አድርጎ የጋበዘው ግልገል ሹም የነበራቸውና ያላቸው ግንኙነት ምንድን ነው? ሁለቱስ ለአንድ ጌታ ያደሩት በአጋጣሚ ነው ወይስ በተቀነባበረ ጸረ ኢትዮጵያ የፖለቲካ ሴራ ሲሉ ደብዳቤያቸውን ያደረሱን ነየሳውናቸው ከምዕራብ አሜሪካ። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ኢሃፓ የሳተላይት ሬዲዮ ስርጭት የደብዳቤዎች አምድ ዝግጅት ክፍል። ከአንድ ድፍን አመት የዘለለ የመንጋ ፖለቲካ ማንንም ሽመሌ ጨበጠ ማንንም አለንጋ ከተከሻው የጣለ ማንንም ጫንቃው ያበጠ በዚህ ሲለው ግር በዚያ ሲለው ግር ብሎ እንደሚራወጠው ከብት በሀገራችን በተቃዋሚ ስም የሚጠሩ ድርጅቶች ተቃዋሚ በሉን የሚሉ ግለሰቦች ከሁሉም በላይ የዩኒቨርሲቲ መምህራኖች በነገራችን ላይ በበኩሌ ዩኒቨርሲቲ የሚያስተምር ሁሉና የበርካታ የከፍተኛ ትምህርት ምሩቅ ነን የሚለውን ሁሉ በጭፍን ምሁር ብዬ ለመጥራት ይከብደኛል። በጥናት ስም እየሰረቁና እየደረቱ በዚያ ላይ ለሀገርና ለህዝብ ጥቅም ቢስ የሆኑ ቡትቶ ወረቀቶችን የጻፈ ሁሉ ምሁር ተብሎ ሊጠራ አይገባውም። ወሰን የለሽ አእምሮን እንደ ቅላንገት ያጠበበና ከጎታው አጥር ዘሎ ለሀገርና ለመላው ህዝብ የማይቆረቆር ምሁር ሊባል አይችልም። ምሁር ለሀገርና ለወገን ባንደበቱና በብዕሩ መሟገት መታገል ብቻ ሳይሆን ህይወቱን አሳልፎ ይሰጣል። ወያኔና አሜሪካ በጋራ በተስማሙት መሰረት የወያኔን ዘረኛ አገዛዝ የድሜ ገመድ ለመቀጠል ብቸኛው አማራጭ በለውጡስም የጨረባ ጫጫታ አስጮሆ ለውጡ እያሉ የግፍ ቀንበሩን በሀገርና በህዝብ ተከሻ ላይ መጫን ነው። ሀገር ውስጥ አሉ የሚባሉትን ትተን ስንቱ በተቃውሞ ፖለቲካ ስም የሰው ልጅነቱን ክዶ እንደ እባብ አፈር እየላሰ በሆዱ ተስቦ በህዝብ ገንዘብ አዲስ አበባ የሚገኙ ደልቃቃ ሆቴሎች በነጻ ተዝናንቶ እብስ ጥርግ እያለ ተመለሰ። ይህ የሰው ልጅ ባህሪ ከክርስቶስ ልደት በፊት የነበረ ያረጀ ያፈጀ ቢሆንም በዚህ ዘመን ዶክተሮቹና ፕሮፌሰሮቹ እንደ እባብ አረመኔዎች ጫማ ስር እየተደፉ አፈር ሲልሱ አየሁና አንድ ግጥም ትዝ አለኝ። ረቂቅ ያገጣጠም ስራትን የሚከተለውና ቀኒዎቹ ድምጻቸው ኃያል በመሆናቸው ሁሌም የህሊናችን ጓዳውን ተከትበው የመሰንበት ኃይል አላቸው። ደራሲና ገጣሚ ሃማቱማ በ1992 ዓመተ ምህረት ካፋተመው ሀበሽኛ ከተሰኘው የግጥም መድበሉ የተነሳውበት ጭብጥ በቅጡ እንዲጎሽምልኝ ስንቱ ከተሰኘው ግጥሙ ይህን ቆነጠርኩ። ስንቱ ይሁዳ ፈላ ከሃዲ ነገሰ፣ ስንት ህዝብ አለቀሰ ሀገርም ፈረሰ። ስንቱ ጽጌሬዳ ጠውልጎ ረገፈ፣ በጉድጓድ እስር ቤት ስንቱ ንጹህ ስጋ ስቃይ ተቀበለ። ስንቱ ከእርስ አምላኩ ሀገር ወገን ሽጦ ለጠራት ሰገደ። ስንቱ የአፋር በኛ ሀገር ጥሎ ሄዶ፣ ስንቱ ሆድ አምላኩ ተጎንብዞ ቀረ። የስንቱስ ማንነት ስንቴ ተጋለጠ። ብዙዎች የዛሬ 28 ዓመት ለወያኔ ህወሓት መሬት ላይ ድፍት እያሉ፣ አንዳንዶች የወያኔ ቁንጮች የትምህርት ቤት ጓደኞች ነን ብለው፣ አንድ ሽማግሌ ልጆቼ ናቸው ብለው፣ አንዳንዶች እህቶቻቸውን ለወያኔ ቁንጮችና አገልጋዮቻቸው ድረውና የባጤ ቆጡን ቀባጥረው መርዛሙን ህወሓት የተባለውን ባክተው እናደርጓለን ብለው በወያኔ ለመታቀፍ ኢሃፓን ጭቃ ለቅልቀው አባይ ጠንቋይ ወያኔን ካድመው ወያኔ ቁንጮች ጋር ሱረት አጭተው ጫት ደፍቀው በውስኪ ተጨናብተው አንጋጠው የቋመጡለትን ስልጣን ሲያጡ ተቋሚ መሆናቸው ቀስተ ደመና የሚል የጨረባ ድርጅት መመስረታቸውን ለፍተው የኢትዮጵያ ህዝብ የነጻነት ትግልን ማኮላሸታቸው አይረሳም። ቀድሞ የትጥቅ ትግልን ሲኮንኑ እንዳልነበር ደርሶ ታጋይ ሆነው የኤርትራውን ሂትለርን ኢሳያስን እያሞካሹ በአስመራ ውስኪ እየጨለጡ በሀገር ፍቅር የተቃጠሉ ወጣቶችን በኤርትራ በረሃ በአረመኔው ሻቢያ ኮሎኔል ፍጹም በተባለ አስጨፍጭፈው ከሀገር ወዳዶች በትግል ስም ገንዘብ ዘርፈው ጭራቸውን ለዘረኛው አገዛዝ የሚቆሉ ኩሲዎች ሆነዋል። ኢሳያስና መለስን ልጆቼ ናቸውና አትኩብኝ ያሉት ፕሮፌሰርም ለውጥ መጣ ሳልሞት ጎ ቀደደ ብለው ሲቀላምዱ ሰው ሰባ ጊዜ ሰባ ሲቀላምድ በጣርቃሬዛ ሆኖ ለቀደመው ቋጥኝ ለሚያል በደል ንስሐ ሳይገባ በሀገርና በወገን ላይ በደል መከመር በክፋት መጋለጥ እርቃንን መቅረት እንጂ ክብር አይሆንም። እኚህ ፕሮፌሰር አረመኔና ጽንፈኛ የሆኑትን ጃዋርንና ዳውድንም እኔ ሳልሰማ ቀርቼ ይሆናል እንጂ ልጆቼ ማለታቸው አይቀርም ባይ ነኝ። እንደ ግንቦት ሰባት የመሰሉ ድርጅቶች በሉን የሚሉ በባህር ዳር ህዝቡ በዱላ ስላባረራቸው ይከሰስልን ሲሉ አገዛዙን መማጠናቸው ጉዶች መሆናቸውን አጋልጧቸዋል። የኢሃፓን ስም ሰርቀው ከዘረኞቹ እግር ስር የተደፉ ወሮ በሎችም በዘረኛው አገዛዝ ቁንጮች አይን እዚህ ግቡ የማይባሉ በመሆናቸው ሌሎች የድንበር ኮሚሽን፣ የሰላም ኮሚሽን፣ የብሮድካስት ኮሚሽን ወዘተ አባላት እየተደረጉ ደሞዝ ተከፋይ ሲሆኑ እነዚህ ኢሃፓንን ባዮች ተንገዋለው እንደገለባ በመጣላቸው ሲገቡ የተገቡት አንገታቸውን ደፍተው መውጣታቸውን ተሰማ። ስንትና ስንቴ የህዝብን ትግል እየጎዱ እንደ እባብ ቆዳን እየገለፈፉ ለሆድ በሆድ እየተሳቡ አፈር እየላሱ በእድፍ እየተጨማለቁ መጓዝ ይቻላል ብሎ መጠየቅ ተገቢ ይመስለኛል። አንዳንዶች ደግሞ ህዝቡን አስተምስ ለሀገር አንድነትና ለዲሞክራሲ አትታገል ለማለት ህዝባዊ ትግል ገዳይ ለመሆን ቪዥን ኢትዮጵያ የሚል ጭምብል አንጠልጥለው ዲሞክራሲን አስተምራለን ብለው ለዘረኞቹ እንደ ቅንጭብ እያረገዱላቸው መሆናቸውንም እየታዘብን ነው። የኢትዮጵያ ህዝብ ዲሞክራሲን አያውቅም ማለት ምጥን ለናት ላስተምር ብሎ እንደ መተቸል ይቆጠራል። ታዲያ እነዚህ እንደው አድርባይ ከሆኑ ላይቀር ጭልጥ ብለው በዲሞክራሲ ስም ህዝቡ ለጥጥ ብሎ እንዲገዛ የአሜሪካንን አፍስዛ ደንግዝ የፖለቲካ መሰረት ለመንዛት መሆኑን ማንም አያጣውም። ሀገር በታኞቹና ጽንፈኞቹ በአንድ በኩል የትግል ወኔ ሰላቢዎቹና ትጥቃፈቾቹ በሌላ በኩል ቢሰለፉም ህዝባዊ ትግሉ ይቀጥላል። ለሀገር አንድነት ሲሉ፣ ለወገን ሲሉ፣ ለዲሞክራሲ ሲሉ የረገፉት ሰማዕታት ደም እየጠራን ነውና ትግላችንን እያስተባበርን እንገፋለን። ከዳሩ ከግቡ እናደርሳለን ብለን ሁላችን ቃል እየገባን የትግሉ አቀበት እንያያዝ የሚል ጥሪን አስተላልፋለሁ ሲሉ ደብዳቤያቸውን ያደረሱን አበበች ብርሃኑ ከአሰላ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች ለሁላችሁም የከበረ ሰላምታዬ በእያላችሁበት ይድረሳችሁ ላለሁ። ውድ ፍኖታዎች ኢትዮጵያ ሀገራችን በፋሽስቶችና ዘረኞች ከ44 ዓመታት በላይ በፈረርቆሽ ገዟት። ፋሽስቶቹም ሆነ ዘረኞቹ የግፍ ናዳ ደርምሰው ጫኑብን እንጂ የፈየዱልን ነገር አልነበረም። ዛሬም ያው ነው። ኢትዮጵያ ከ1966 ዓመተ ምህረት እስከ 1983 ዓመተ ምህረት የወታደራዊው ደርግ ፋሽስታዊ አገዛዝ የተጫነባት ሀገር እንደነበረች በ17 ዓመታት ታሪኳ ቁልጭ አርጎ ያመለክታል። ፋሽስታዊው ደርግ ኢትዮጵያዊ ጀግኖችን ፈሽቶ ኢትዮጵያዊ ጀግንነትን አዳክሞ አንድ ትውልድ ሙሉ ፈጅቶ ከአፍሪካ አገራት የበላይነት አለው የሚባል መከላከያ ኃይልን በወሬና ውዥንብር እንዲፈታና እንዲማረክ አድርጎ ኢትዮጵያንና ዜጎቿን ለዘረኞች ያስረክቦ ቁንጮ ወደ ዚምባብዌ ሲፈረጠጥ ቀሪዎቹ ደግሞ ወደ ዘብጥያ ተወረወሩ። ከፊሎቹ ደግሞ ወደ አሜሪካና አውሮፓ ፈረጠጡ። መከረኛ ኢትዮጵያና ኢትዮጵያውያን ለዘረኞች ጨቋኝ አገዛዝ ተጋለጡ። ለኢትዮጵያ መጥፎዋን ለሚመኙ ዘረኞችና ጠባቦች እጅ ጥለውን ፈረጠጡ። ዳር ድንበሯ ተደፈረ። ታሪኳ ተዋረደ። የህዝቦቿ ባህልና ሃይማኖት ረከሰ። ዘግናኝ የሆነ የሰብአዊ ጥሰት በዜጎቿ ላይ ተፈጸመ። አርባ ጉጉ፣ አሰቦት፣ በደኖ፣ አሶሳ፣ ኦጋዴን ወዘተ ወደ ደም አውድማነት ተለወጡ። የ1966ቱ መንግስቱና የ1983ቱ መለስ ዜናዊ ምንድነው ልዩነታቸው? ሁለቱም የሰብእና ልዩነት አልታየባቸውም። የነበራቸው ልዩነት ሁለቱ የተነሱባቸው ዓለም አቀፍ ሁኔታዎች የተለያዩ በመሆናቸው የተጠቀሙባቸው ስልቶች የተለያዩ ከመሆናቸው ላይ ብቻ ነው። መንግስቱ ዓለም በሁለት ኃያላን ሀገራት ስር በነበረችበት የቀዝቃዛ ዓለም ጦርነት ወቅት በመሆኑ ከራሽያ ጋር ወግኖ የነበረበት ወቅት የፍየል ወተቴን እያቅራራ በየአደባባዩ በየጎዳናው ገሃድ መጨፍጨፍ የቻለበት ዘመን ነበር። መለስ ዜናዊ ደግሞ ከቀዝቃዛ ዓለም ጦርነት በኋላ ዓለም ባንድ ልዕለ ኃያል በአሜሪካ እጅ በወደቀችበት ዘመን መነሳቱ ነው። የዴሞክራሲ ጭምብል በማጥለቅ ዴሞክራሲያዊ መስሎ ለመስተያየት ግድ የሚልበት ዓለም አቀፋዊ ሁኔታ በተፈጠረበት ሁኔታ መነሳቱ ብቻ ነው። እንደ መንግስቱ አካኪ ዘራፍን እያቅራራ በአደባባይ መግደል አቅም አለመኖር ግድ የሚል ስለነበር እንጂ በሚስጥር ዜጎች ከመታረድ ከመጨፍጨፍ ከነ ህይወታቸው ወደ ገደል መወርወር የመለስ የግፍ ተግባር ነበር። አዲሶቹ ሹሞች ወደ ስልጣን ከወጡበት ጊዜ ጀምሮ የእርስ በርስ ግጭት በገፍ ተካሂዷል። በዜጎች መፈናቀል ከዓለም አንደኛ ደረጃን ይዘናል። በየቦታው የሚፈናቀሉ ዜጎች ቁጥር ጨምሯል። አማራው፣ ሶማሌው፣ ኢሳው፣ አፋሩ፣ ጉራጌው፣ ትግሬው፣ ኮንሶው ወዘተ ተፈናቅሏል። ታዲያ በአዲስ አበባ ለመስፈር ኦሮሞ ብቻ ለምን ተመረጠ? ሌላው ወገን አይደለም? ኢትዮጵያዊ አይደለም? አዲሶቹ ስሞች የራሳቸውን ብሔረሰብ ብቻ ከጥቃት የተከላከሉ ሌሎች ብሔረሰቦች ጥቃቱ በሚፈጸምባቸው አካባቢዎች እንዲኖሩ መወሰን የዘር መድሎ አይደለምን? የሌሎቹ ህይወት እንዲጠፋ መፍቀድ ወይ ቢጠፋም የራሳቸው ጉዳይ ብሎ መተው ለኔ ዘርነት ጥሎ ከመጥፋት የተለየ ነው የሚል እምነት የለኝም። በለገጣፉ አካባቢ በፈጠሩት ዜጎችን የማፈናቀል ተግባር እነሱ አይመኑት እንጂ ሌላው አንድ ብሔር ወይም ከገዢዎቻቸው ብሔረሰብ ውጭ ያሉ ወገኖችን ነጥሎ የማጥቃት ወንጀላቸው ነው። ይህን በወልያጤኑ የአካባቢው ተወላጆች አታጋጩን የሚል ተቃውሞ በወቅቱ ማሰማታቸው ማደግና መበረታታት ያለበት ሐሳብ ነው። ገዢዎች ይጠፋሉ፣ ህዝብና ሀገር ግን ዘላለማዊ ናቸው። ዘረኝነት ለወያኔዎችም ብዙ የጠቀመ ጉዳይ አይደለም። በአዲስ አበባ ለገጣፉ አካባቢ ያለው ጉዳይ ተነስተ እንጂ በሁሉም የአዲስ አበባ ዙሪያ በሱሉልታ፣ በቡራዩ፣ በገላን፣ በዱከም ሰበታ አካባቢዎች መሬት መሸጥ መግዛት በመንግስታዊ መዋቅሮች ማጽደቅና ህጋዊ ማድረግ የተለመደ አሰራር ነው። ከገዢና ሻጮች ይልቅ በዋንኛነት መጠየቅ የሚገባቸው የኦሮሚያ ክልል ባለስልጣኖች ከታች እስከ ላይኛው መዋቅር ድረስ ያሉት ናቸው። ኢትዮጵያ በሁሉም ኢትዮጵያውያን አጥንት የተገነባች አገር ናት። የሁሉም ኢትዮጵያውያን ደም የፈሰሰባት አገር። አዲስ አበባም እንደዚያው የሁሉም ኢትዮጵያዊ መሆን ብቻ ሳይሆን የአፍሪካውያንም ናት። አዲሶቹ ሹሞችና በዙሪያቸው የተቆለፈሉ ጽንፈኞች ጭር ሲል የሚወዱ አይደሉም። እነሱ አብደው ሌሎችንም ሊያሳብዱ ይዳዳቸዋል። እነሱ ሰላም አጥተው ሌላውንም ሰላም ለማሳጣት ይቀበዘበዛሉ። እነዚህ ዘረኛ ጠባብ ቡድኖች በጥብጥና ሁከቱን ወደ አዲስ አበባ እንዲገባ ቢመኙም የአዲስ አበባና በአዲስ አበባ ዙሪያ ያሉ አርሶ አደሮች የሰላምና የትግል አንድነት መፍጠር አለባቸው። የአዲስ አበባ ጉዳይ ለአዲስ አበባና ዙሪያዋ ነዋሪ ብቻ የሚተው ጉዳይ አይደለም። ከሶማሌ እስከ ጋምቤላ ጫፍ፣ ከሞያሌ እስከ ባድሜ ያለ ኢትዮጵያዊ ሁሉ ይመለከተዋል። ይህን ዘረኛ አቋምና አስተሳሰብ በተባበረ ኃይል መታገል ተገቢም ወቅታዊም ነው ሲሉ ደሴው ንጋቱ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ራዲዮ የአንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን አላችሁ? በአገራችን አንድ ሰው በቁመናው ሸበላ ሆኖ ቁም ነገሩ ግን እንብዛም ከሆነ መልኩን አሳምሮ እንደወሎ ፈረስ ንግግር አያውቅም እስከዛሬ ድረስ። ይወለድና እንከፍንከፉ ጋን ይሸከማል ከነድፍድፉ። ይወለድና እግረ ሰፋፊ ሆኖ ይቀራል ጎመን ዘራፊ በማለት ያነወራዋል። ከሁሉ አስቀድሜ ለመናገር የምፈልገው ነገር ቢኖር ዛሬ ኢሃፓንና ያን ትውልድ ምንም ዋቢና ምስክር በማይጠየቅበትና ፍትህና ፍርድ የውሃሽታ በሆነበት መድረክ ሁሉ ተገኝቶ መዝለፍ ነገ የሚያስጠይቅ የግፍዳ መሆኑን ነው። ግብዞች ለራሳቸው የሚሰጡት ቦታና ለሌሎች ያላቸው ግምት የተዛባ በመሆኑ ደምዳሚያቸው በዛው ልክ የተዛባና የተፋለሰ መሆኑ ሐቅ ነው። የሞራል ልዕልና የሌላቸው ትግግብና ይሉንታ ቢሶች መሆናቸው እውነት ነው። ይሁንና በእምነቱ በጥናቱ በሐቀኝነቱና በኢትዮጵያዊነቱ አንቱ የተባለውን ያን ትውልድ ነጋ ቀባ ባደረፋቸው የሚዘፉት ግለሰቦች ሁሉ ሰልፋቸው ከማን ጋር መሆኑን እናውቃለን። ያ ትውልድ ባለቤት እንደሌለው ግን ደግሞ በተወለደባት ብቻ ሳይሆን በመውተላት ምድር ላይ ፍትህ አጥቶ በግላጭ እንደማንኛውም መናገር ባለመቻሉ ማንንም ውርጋጥ እንዳፈተተው ተነስተው ይሰድባዋል። የመቼም ምጸት ነው። ምን ያህል ፍትህ በዚች ሀገር ላይ የሰማይን ያህል መራቁን ጭምር ያሳያል ቢባል ማጋነን አይሆንም። ይሄን ካልኩ በኋላ ዛሬ ደብዳቤ እንድጽፍ የገፋፋኝ አንድ ባተሌ ሰሞኑን ባርዳር ላይ በተደረገ ህዝባዊ ስብሰባ ያው በፈረደበት ይሃፓ ላይ መጮሁን ሳይና ስሰማ የሰው ሰልፉ ዛሬም ከነሻቢያ ጋር ነው ማለት ነው ብዬ ራሴን ጠየቅኩ። ያ ተውልድ እንደ ዛሬዎቹ ጥራዝ ነጠቆች ሳይሆን ጥርት ያለና እንደ ብረት የተነከረ የፖለቲካ መስመር ያለው ጠንካራ ተውልድ መሆኑ መታወቅ አለበት። የፖለቲካ መስመሩ ማዕከል የሚያደርገው ኢትዮጵያንና ኢትዮጵያዊነትን ነው። ኢትዮጵያንና ኢትዮጵያዊነትን ያለ ቅድመ ሁኔታ የተቀበለ ሁሉ ወዳጁ ሲሆን ኢትዮጵያን ለቅርጫ የሚያለሙና የኢትዮጵያን ህዝብ ሉዓላዊነት የማይቀበሉ ሁሉ ጠላቶቹ ናቸው። ያ ተውልድ ህዝቦች በህር በረሰቦች ብሎ አልዘመረም። ያ ተውልድ የነወያኔ የጎሳ ፖለቲካ ድባቅ በመምታት የታወቀ ታሪካዊ ገድል ሰርቷል። የጎሳ ፖለቲካ የሚለው ነጠላ ዜማ ገና በትግራይ ሲጀመር ጀምሮ የተጋፈጠው ኢሃፓ ብቻ ነው። በመሆኑም ከሻቢያ ከወያኔና ከግልገል ሹማምንቶች ጋር ያለው ልዩነት የግል ሳይሆን የመር ነው ማለት ነው። ስለዚህ ኢሃፓ ከሻቢያ ጋርም ሆነ ከነወያኔ ጋር በሰልፍ ይለያያል። ካምፑ የተለየ ነው ማለት ነው። ወለም ዘለም ብሎ ነገር ኢሃፓን ሲያልፋይነከውም ባተሌው ግን የሚታወቀው ከነኚ አውራ የኢትዮጵያ ጣላቶች ጋር አብሮ በመስራት ነው። ድሮም ከወያኔ ኋላም ከሻቢያ አሁን ደግሞ ከወያኔ ፍጡር ከሆነው ከአዴፓ ጋር ለመስራት እያማረተ ያለው ራሱ እንጂ ኢሃፓ አለመሆኑን ሊያውቀው ይገባል። ዛሬም ለውጥ መጣ በሚል ሽፋን ምርት ጠይቆ የገባው እርሱ ነው እንጂ ኢሃፓ አይደለም። መልኩን አሳምሮ እንደወሎ ፈረስ ንግግር አያውቅም እስከዛሬ ድረስ እንዲሉ ራሱን ጎል የሚያስገባ ንግግር መናገር ራስን ያስገምታልና ስም ይወጣ ከቤት ይቀበል ከጎረቤት ሆኖብን ስምህን ጅላጅል ብለናል። መቼም ከሀገራችን አውራ ጣላቶች ጋር አብሮ የሚያማርት ባተሌ ኢሃፓን መተቸት ያን ተውልድ የማሽሟጠጥና በህዝብ ፊት ግርማ ኖሮት ሊደሰኩር አይገባውም ነበር። ዳሩ ግን ምን ያደርጋል? ፍርድ በሌለበት ሀገር ተገናኘንና ተዘባነነብን። ሀገራችን የግፍ ገፈት ቀማሹ ሁልጊዜ የሚገፋባትና 10 ወጭት ቀማሹ ግን የክብር እንግዳ ሆኖ የሚጋበዝበት ሀገር መሆኗ በጣም ያሳዝናል። ታዲያ ሰውየው አህያውን ትቶ ዳውላውን እንዲሉ አገር ያፈረሱትን ህዝብ ያመሱትን ሻቢያን ወያኔንና አዲሶቹን ሹሞች ትቶ በኢሃፓ ላይ ሲጮ ሞቅ ደመቅ ብሎ የነበረው ያዳራሹ ጭብጨባ ዘጭረጭ ዝም ሲል ሆዴቅ ቢጠጣ አንጀቴ መራሰ በታዳሚው ቆራው። ባተሌው ግን በጌቶቹ ማለትም በሻቢያ በወያኔዎችና በአዲሱ ሹም ላይ አንዲትም ቅንጣት ለማለት አለመድፈሩ ለምን ይሆን? በተለይ በአዲሱ ሹም ላይ ያለውን ፍርሃትና ጭንቀት በፊቱ ማየት ይቻል ነበር። አፉን ሲይዘው ፊቱ አመድ ሲመስልና ልሳኑን ሲዘጋ ከፊቱ ላይ በግልጽ ይታየ ነበር። ለአድርባይ ሆዱ ቅርቡ ነውና ሹመትና ጥቅም ሸተቱት መሰለኝ ጌቶቹን መጋፋት አልፈለገም። ከሻቢያ ጋር የወገን ካንተ ወያኔ ጋር የሰራህ አንተ ጦርነት ከከናል መነሻችን አስመራ ሲሆን መድረሻችን 4 ኪሎ ነው። እመኑኝ በኔውንባችሁ ትሽካው ተነፍቷል ጦሩ ተንቀሳቅሷል ስትል ራስን ያስገመት ካንተ የደረቅ ወንዝ ተሻጋሪ የሞተ ፈረስ ጋላቢ እያስ ግንቦቴዎችን ወከለ የግንቦቴዎችን ቀፈውነት የምናውቀው ባንተ ወያኔ ከሻቢያ ከኦነግና ጣምራ ጣላቶቻችን ዙራ ያማረስ ካንተ እንጂ ኢሃፓ እኮ አይደለም። ስለዚህ ኢሃፓንና በኢሃፓ የተመረውን ያን ተውልድ የመተቸትም ሆነ የመክሰስ የሞራል ልዕልና ከቶ ሊኖርስ አይችልም ነው መልክቴ። ነፍስ ያለውና ምራቁን የዋጠው ያን ተውልድ መለካት ያለበት አንድም ማነሳቸው ጥያቄዎች ሁለትም በነበረው ስብጥር ነው እንጂ እዚህ ግባ በማይባል የቃላት ጨዋታ ሊሆን አይችልም። ለምሳሌ መሬት ላራሹ የሃይማኖት እኩልነት ይከበር የብሔረሰቦች እኩልነት ይረጋገጥ ይዛዊ ህዝባዊ መንግስት ይቋቋም የመሰብሰብ የመናገር የመጻፍና የመደራጀት መብቶች ያለ ገደብ ይከበሩ የሚሉትና በዘር በጎሳ በቋንቋና በሃይማኖት በጾታ ሳይለያዩ በአንድ ላይ ተምረውና ተዋህደው ኢሃፓ ብለው ለአንድ ሀገርና ለአንድ ህዝብ ሉዓላዊነት መቆማቸው ነው ዋናዎቹ የዚያ ተውልድ መለኪያዎች። ቀይ ሽብር ነጭ ሽብር ይያለ እጅ ለጅ የሚልና የጠነዛ መፈክርና ተረት ተረት እንደ ቁም ነገር ወስዶ በዚያ ትውልድና በይሃባ ላይ ማቀርሸቱ ማንን ለማስደሰት እንደሆነ ይገባናል። ታሪክ ነው ከተባለም ነጭ ሽብርም ተባለ ቀይ ሽብር ደርግ ራሱ ከስታሊን የቆረጀው ብትርና የፍጅት ዱላ ነው። ሞትን በአይነቱ መጥራትና ለሞተ ቀለምና ስም በመስጠት የታወቀው አረመኔው መንግስቱን የሀገሪቱን አንጡራሃት ወጣቱን ሲፈጅ አባሪና ተባባሪ የነበሩት እናሚኢሶን ነበሩ። አረመኔው መንግስቱ የጨለማ ዘመን ንጉስ ሲሆን ከኋላ ኋላ እየተከተሉ አስክሬን ይለቅሙ የነበሩት ባንዳ ድርጅቶች ደግሞ ሜኢሶን ኢጫት ሰደድና ማርሌ ይባሉ ነበር። የባንዳውን ለባንዳ የጨለማውን ዘመን ለጨለማው ንጉስ ተተን ያ ትውልድ ግን ላመነበትና ለቆመበት ዓላማ ራሱን አሳልፎ የሰጠ የዘመኑ እዮም መሆኑን ነው የምናውቀው። ያን ትውልድ የምናውቀው በጽናት መሶሶነቱና በኢትዮጵያዊነቱ ነው። በእምነትና በጽናቱ አንቱ የተባለውን ያን ጀግና ትውልድ ለመተቸት ራሱን ትውልዱን ተክቶ መገኘትን ይጠይቃል። ያ ትውልድ ለሻቢያ አላደረም። ያ ትውልድ ለወያኔ አላደረም። ያ ትውልድ ለጠባቦችና ለተገንጣዮች ሁሉ አልተንበረከከም። ያ ትውልድ ከሁሉም በላይ የሞት ሞት የሞቱት የዛሬዎቹ ሙታን ወቃሾች እንጂ ያ ትውልድ አይደለም ብሎ ያምናል። ምክንያቱም ሙታንን መውቀስ ሙታን መሆን ነው። ነጭ ሽብርም ያለው ራሱ ቀይ ሽብርም ብሎ የሰየመው ራሱ የጨለማው ንጉስ አረመኔው መንግስቱና ባንዳ ሞራን ናቸው። ጥራዝ ነጠቆች ግን ከጥራዝ በስተቀር የተሟላ መረጃና ዕውቀት ሳይኖራቸው ሙታንን ሲወቅሱና ሰማዕታትን ሲረግሙ ትንሽ እንኳን ስቅቅ አይላቸውም ሲሉ ደብዳቤያቸውን ያደረሱን ነይታው ናቸው ከምዕራብ አሜሪካ።
የደብዳቤዎች አምድ ፕሮግራማችንን የምናጠቃልለው በዛየው ጫኔ በሰኔ ወር 2010 ዓመተ ምህረት የሹሞቹን አገዛዝ በማጋለጥ በጻፉልን ደብዳቤ ይሆናል። ይድረስ ለፍኖተ ዲሞክራሲ አዘጋጆች እንዲሁም ውድ የፕሮግራሙ ተከታታዮች እንደምን ሰንብታችኋል? ደብዳቤ ረዘመ ብላችሁ እንደማትቆርጡት ተስፋ አለኝ። ያለንበት ሁኔታ ቡጅንብር የነገሰበት በመሆኑ ቢያንስ አብዛኛውን በሚገባ ለመተቸት ፍላጎት አለኝ። በስራ የተነሳም አንዳንድ መረጃዎችን የማግኘት እድል ስለነበረኝ በዚያም መሰረት የምለው ስላለኝ ነው። አብይን ዶክተር የሚሉት የቆየበትን ወያኔነት ለመሸፋፈን በመሆኑ የወያኔ ሌፍተናንት ኮሎኔል ማለትን መርጫለሁ። ኮሎኔል አብይ ለስልጣን ከመድረሱ በፊት በኢትዮጵያ ህዝብ ትግል የተደናገጠውና ወዳጄ ወያኔ ሊወድቅ ነው ብሎ የሰጋው የአሜሪካ መንግስት ወያኔን ከቀውስ የሚያወጣበትን መፍትሄ ሲሻ እንደነበር ይታወቃል። በዚህ መሰረት በአሜሪካ የውጭ ጉዳይ ሚኒስቴር በሚስጥር ከተደረጉ ስብሰባዎች የመጀመሪያዎቹ ላይ ኦባንግ ኔቶና ሻለቃ ዳዊት ወልደ ጊዮርጊስ መገኘታቸው ሀቅ ነው። በእነዚህ ስብሰባዎች የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ኃላፊዎች ዶናልድ ያማሞቶ፣ ዴቪድ ሺን፣ ሃርማን ኮሆን፣ የቲአይና የአሜሪካ የመከላከያ ሚኒስቴር የአፍሪካና የኢትዮጵያ ጉዳይ ኃላፊዎች፣ በኢትዮጵያ ጉዳይ አዋቂ የተባሉ የአውሮፓ ምሁሮች፣ ዜጎችና ሌሎችም ሁሌም ወይም በፈረቃ ተገኝተዋል። የህዝብ ትግል ወያኔ ሊያንኮታክተው ይችላል ተቃርቧል የሚለውን ድምዳሜ ያቀፉት እነዚህ ሁሉ ታዲያ ምን ይደረግ ላይ ባደረጉት ውይይት መይይት በወያኔኛ የወያኔ የበላይነት ሳይናጋ አጃቢዎች እንዲዘጋጁና ወያኔም ከስልጣኑ ለቀቅ አድርጎ ከቁጥጥሩ ስር ያለ ሽግግርን እንዲቀበል የሚል ስምምነት ተደርሶ ይክደት የሚያጅብ ሰው ተፈልጎ በአሜሪካ የስለላ ድርጅት NSA ለሁለት አመት የሰለጠነው ታማኝ የአሜሪካ ልጅ አብይ አህመድ ለቦታው ታሽቷል ተብሏል። ይህን የማይቀበሉ ደግሞ ኦህዴድ የተባለው ተለጣፊ በውስጡ ለውጥ አምጥቶ ለማና አብይ የሚባሉ ተአማረኞች ብቅ ብለው ወያኔን በመጋተር ላይ ናቸው፣ ቄሯ መጣቸው ወዘተ ይላሉ። እያንዳንዱ ዜጋ የትኛውን ማመን እንደሚፈልግ መምረጥ መብቱ ነው። ይህ ያ ከማለት በፊት ግን አብይ እውን የሥርዓት ለውጥ ሊያመጣ የመጣ ነው ወይስ ወያኔን ከውድቀት ለማዳን ለሚለው መልስ ያሻል። አሁንም ሁለት አይነት ግምገማ ሊኖር ይችላል። እስካሁን የሰራውና በተለይም የለፈፋቸውን መሰረት በማድረግ ወያኔ ሊጥለው ነው ጉድ አደረጋቸው የሚሉና የተደሰቱ ብዙ ናቸው። ከነዚህም ውስጥ ብዙዎቹ በራሱ ሰዎች ትእዛዝና ጥሩምባ ጥሪ መሰረት በመጪው ቅዳሜ የድጋፍ ሰልፍ ያደርጋሉ በሚል ፕሮግራም ተይዟል። የተወሰኑ እስረኞችን ፈቷል። ይህም በኃይለ ማርያም ጊዜ የጀመሩት ነው። ለዚያውም ህዝብን ይቅርታ ጠይቋል። ወያኔን ራሱን ጨምሮ ሽብርተኛ ብሏል። ከሻቢያ ጋርም ሰላም ፈለጋ ብሎ የነባድመና የኢሮቦችን የኢትዮጵያ አገር ለሻቢያ መስጠቱንም ደግፏል። ወዲህ ወዲያ ዞሮም በፖለቲካ የተያዙትን ሳይሆን በሱዳንም ሆነ በሌላ ቦታ አስፈትቷል። በአገር ግን ሁሉንም እስረኛ አልፈታም። የሚፈታም እንዳይደለ የሚታወቅ ነው። በአገር ግን የህዝብ ዋናና መሰረታዊ ጥያቄዎች አልተመለሱም። ይህ ነው እንግዲህ ለውጥ አምጪ ሳይሆን ትግልን አደናቃፊና የወያኔን እድሜ አርዛሚ ሚና አለው የሚሉት። ለኢሳይያስ መልእክት ሰጠው ባለው መልስ የሻቢያን ሰማዕት ሊያከብር አለመቻሉ ሲቆጨው ኤርትራ የኢትዮጵያ ናት ብለው የተሰውትን ሺዎች ግን ሳያነሳቸው አልፏል። በውጭ ሀገር ነዋሪ የሆኑ ዋዣቂና አድርባይ ምሁሮችና ቡድኖች ከመቀጽበት አብይን ድጋፍ ሰጥተው መጣን ጥራን ሲሉ ተደምጠዋል። የሚጠበቅ ነው። ለደርግም ያደሩ ባንዳ ምሁራን ነበሩ። ለወያኔ በ1983 ዓመተ ምህረት ሰግደው ያደላደሉትና አገር ያጠፉ ጥቂቶች አልነበሩም። በባድመው ጦርነት ጊዜም ለወያኔ ሰለባ ሆነው ሲለፈፉ ስንቱን ዜጋ አስጨርሰዋል። ዛሬስ አብይ አብይ ብለው የሚንጫጩት የሚታወቁት ናቸው። ልንመጣ ነው ያሉት ቡድኖችና ግለሰቦችን ማየቱ ይበቃል። ደጋፊዎቹ እነ ሻለቃ ዳዊት፣ ብርሃነ መዋ፣ ኤፍሬም ይስሐቅ፣ ኦባንክ ወዘተ ሊመጡ የቋመጡት ወይም የተጋበዙት ደግሞ ግንቦት 7 በ1983 ዓመተ ምህረት እነ ብርሃኑ ከመለስ ጎን ቆመው ነበር። ኮሎኔል ጎሹ ሌንጮ ከነጓደኞቹ ኢትዮጵያዊ አይደለንም የሚለው የኦነግ መሪና የሻቢያ መሳሪያ፣ ወልቃይት የትግራይ ነው ባዩ አረጋዊ በርሄ፣ ጥሩን የሚሉት የኢሃፓ አንጃዎችና ሌሎች ስማይጠሪዎች ናቸው። ታሪክ በመጀመሪያ እንደምጸት ሲደገም ደግሞ እንደ ቧልት ይከሰታል ተብሏል። 1983ን በ2010 ለመድገም መነሳቱ ይህን ያመለክታል። አብይ በህዝበኝነት ተገፍቶና ለነክስ ነው በሚል ትንግርት ይህ ከዴሞክራሲያዊ አስተሳሰብ ምን ያገናኘዋል? በወያኔ መሪዎች ላይ የሰላ ሂስ ቢያቀርብም ይህ ብልጠት ሳይሆን አቅምን አለማወቅ ነው። ወያኔ ያውም ወቀሳና ሂስ የተሰነዘረባቸው ቀንደኞቹ ምንም ስልጣን ሳያስረክቡ ሳያጡ በእነሱ ላይ መንጣጣቱ ጉዳት እንጂ ጥቅም የሚያስገኘው አይደለም። ኃይል የህዝብ ነው ስንል የተደራጀና የነቃ ህዝብ ለግልጽ ዓላማ ለውጥ ተነስቶና ተባብሮ ሲታገል የሚለውን ጫና ለመስጠት እንጂ በሰልፍና በጭብጨባ በስብሰባ ስንት ሰው ተገኘ በሚል ስሌት አይደለም። ቅንጅትና ህብረት በአዲስ አበባ በሚሊዮን ደረጃ ህዝብ ሰብስበው ነበር። ተኖ ጠፍቶ ታይቷል። ኢንጂነር ሻውል በአሜሪካ ስብሰባ ሲጠሩ ተሰብሳቢዎቹ በሺዎች ነበሩ። የደረሱበትን እናውቃለን። የተደራጁና ግባቸውን አውቀው የሚነሱ ጥቂቶች ግን ጸንተው ቆይተው ብዙ ድልን ሊያስመዘግቡ የሚችሉ ናቸው። ሞቅ ሞቅና ምርቃና በጨብሲው ሲበርድ ያከትማሉ ነው ፓቆ። ዋናው የኃይል ጉዳይ ነውና አብይ በቅንነትም ሆነ በተንኮል ህዝብ የሚፈልገውን በመናገሩ የምናተርፈው ተጨባጭ ውጤት አይኖርም። ጥቅሙ የተነካበትና የቆሰለ ወያኔ ጥቃት ሲደርስበት ስልጣኑ እስካልደከመ ድረስ እጅ የሚሰጥ አይሆንም። ለዚህም ነው ህዝብ የሚፈልጋቸውን አሟልቶ ህዝብን አጠናክሮ ወያኔን መጋፈጥና በሽግግር ሂደትም ለመግታት መነሳት የሚያስፈልገው። ሽግግርን በነ ሌንጮና ብርሃኑ ጋጋታ ለመገደብ ከተነሳ የህዝብ መሪ በህዝብ ነፃ ምርጫ ይሆናል የተባለውን በትንግርት አለኝ ለመንገስ ብሎ ተክቶ ከተፈጠመ ይወረስ የተባለውን የወያኔ የኢኮኖሚ ተቋም ሁሉ የሀገራችንን ሀብቶች ለግል ባለ ሀብቶች ለመሸጥ ከተወሰነ ማለትም መልሶ የወያኔ ባለ ሀብቶች ሊገዙ ይችሉ ዘንድ ከተመቻቸላቸው ለውጥ ሳይሆን ባለህበት እርግጥ ወይም ወደ ኋላ ተመለስ ይሆናል። የ1983ቱ ቧልት ዛሬ ቢደገም በመፈትነት ነው። አምላክ ያመጣልን ተአምር ተብሏል። ሌፍተናንት ኮሎኔል አብይ ላመኑ ይሁንላቸው። ለብዙ አመታት ተስፋን ሰንቀን የድጋፍ እጅ ያነሳንላቸው ሁሌም አሳፍረውናል። ባድሜ ወዘተ ያገራችን መሬት ተብሎ ስንቶቹ ሺዎች ደም እንደገበሩና አውቃለን። ዛሬ መስዋዕትነታቸው ከምንም ሳይቆጠር የተሞተለት መሬት ለሻቢያ ሊሰጥ ነው። ሻቢያም ወዳጅ ተብሏል። ገና ብዙ ታቀዶልናል ይላሉ መረጃ ያላቸው ወገኖች። ያብይ ደጋፊዎች ሰላምን ስንፈልግ መሬት መገበሩ ተገቢ ነው በሚል አይነት ይከራከራሉ። ኢትዮጵያዊ ሁሉ ይፍረደው ብለን እንተዋው። ሙሶሎኒ ዛሬ ቢወረን ቪቫዱቼ ባዮች ይሆኑ ነበር። ከአነሳሴ ይዤ የቀረብኩት ነገ ቅዳሜ የድጋፍ ሰልፍ ሲደረግ ለመሆኑ ግቡ ይታወቃል ወይ ለማለትም ነው። ወያኔ ሲያደባ የለም ሞተ ማለት አያዋጣም። አብይና ደጋፊዎቹ ባለስልጣኖች ከወያኔም ውስጥ አብረውት የቆሙ ስላሉ በተለይ የአሜሪካ ወዳጆች ህዝብን ባገለለ በቃላት ላይ የቆመ ሂደት የሚያደርጉት እንቅስቃሴ እንደምባይካብ እንዳይሆን ከተፈለገ ህዝብን ያሳተፈና ያቀፈ የሽግግር ሂደትን መጀመር አማራጭ የሌለው እርምጃ ነው። የወያኔን ህግና አዋጅ መሻር ቀነቀጠሮ ሊሰጠው አይገባም። ጊዜ ስጡ ለሚሉት ያለኝ መልስ እባብ አፈር ልሶ ያንሰራራል ነው። ወደ የሀገሩ ዙረት ሳይሆን ቅድሚያ መሰጠት ያለበት ለሀገራችን ለህዝባችን ችግር ነው። ባድመን ከመገበር በፊት የህዝብን መፈናቀልና የቤቶችን መፍረስ ማስቆም፣ 27 ዓመታት በአሸባሪ ወያኔ የታሰሩትን መፍታት፣ ይደረግ የተባለው ሁሉ በህዝብ ይደረግና ወደ ቀጣዩ አሁንም ህዝብን አማክሮ መጓዝ ይቻላል። ህዝብን ሳያማክሩና ሳያስፈቅዱ የጎንደር ወሎን መሬት የአፋሩንም ዘርፈዋል። ይመልሱ። አዋጆችን አውጥተው ብዙዎችን አግተዋል። አዋጆቹ ይሰረዙ። የታሰሩት ሁሉ ይፈቱ። መዘዘኛው ህገ ወያኔን በጥያቄ ይግባ። ወጡ ሳይወጠወጥ ወስከምባዩ ቂጣ ያርጎብን። የአብይ ደጋፊዎች ምንም ጥያቄ አታንሱ፣ የታምራኛ ሰው በራሱ ጥበብ በፈቀደው ቀን ሁሉን ምላሽ ይሰጣል ይሉናል። እምነታችን ግን በህዝብ ትግልና ሀያልነት የሆነ ወገኖች በአንድ ግለሰብ ክህሎት ሁሉን አዋቂነት እና ፈችነት መተማመን አልለመደብንም። ትንግርት አለኝ የሚል ምሁር ነኝ የሚል አንድ የጎበዝ አለቃ ለመሾም ለማስሾም አይደለም ትግላችን፣ ለህዝባዊ ስልጣን ነው። ወገኖች ውድና ክቡር ደማቸውን የሰጡት ለኢትዮጵያ እንጂ ኢትዮጵያዊ መሬትን ለማስረከብ አይደለም። የአብይ የመፈንጫ መሬት በወያኔ ክንድ የተለካውና የተፈቀደው መሬት ነው። ያን ሲያልፍ ወያኔያዊ ቁጣ ይመጣበታል። ያሾሙትም ሆነ ያጫፈሩት አያድኑትም። የስልጣን ባለቤቶቹ ወያኔዎች ናቸውና በተለይ ማፈሪያ ሆኖ የሚታየው በውጭ ሀገር ያለው አድርባይ ምሁር ተብዬ ምንም ሊያደርግ የሚችል አይሆንም። አብይን መርዳት ለሚሹ ህዝባዊ ትግሉን ያፋፍሙ። ህዝባዊ ጥያቄዎች ምላሽ አግኙ ብለው ይታገሉ። ከጭፍንና አርባና ቤት የአፍ ድጋፍ ይታቀቡ። ይህን ሁሉ አተታየን ይቀበላሉ የሚል ግምት ባይኖረኝም በቅንጅት ህብረት ጊዜም የዜግነቴን ላቀርብ ሞክሬ ነበርና አሁንም ያለኝን ጠጠር ለመወርወር ነው። ሁሉም የፖለቲካ እስረኞች ሳይውል ሳያድር ይፈቱ። አማራውን ማፈናቀልና ማዋከብ ያብቃ። ትግላችን ይቀጥል ሲሉ ብዙአየው ጫኔ ከዊስኮንሲን ግዛት አሜሪካ ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።